ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የታጋጅ ተማሪዎች ደህንነት እንደሚያሳስባቸው በቤዛ ክፍያ ተለቀናል ያሉ ተማሪዎች ገለጹ።
300 ሺህ ብር እንደምንም ያው ከ5-100 ሺህ ብሩ በሁለት አካውንት ነው። አንዱን 200 ሺህ ብሩን በአንድ አካውንት፣ 100 ሺህ ብሩን ደግሞ በሌላ አካውንት
300 ሺህ ስላስገባ እሱን እኔ ስለነበረን በቃ ከሱ እኔ መለየት አልፈልግም፣ ከዛ እኔ ከሱ ጋር ነው የሚሄደው፣ ምንም የለንም ብዬ ለምኘ ነው እነሱን ያሳመንኩት።
በቅርቡ የቤዛ ገንዘብ ከፍለን ተለቀናል ያሉ ተማሪዎችን የሰማችሁት። ዘገባው በአብይ ርዕሳችን ይቀርባል። ይህንና ሌሎችንም የአገር ውስጥና የውጭ አገር ዘገባዎችን ይዘን መጥተናል። ክቡራትና ክቡራን፣ ዛሬ ሐሙስ ሐምሌ 11 2016 ዓ.ም ነው። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። የዓለም ዜናውን አስማማዬ ነው ያሰማናል። ዝግጅቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው እናልፋለን።
ሰላም ጤና ይስጥልን አድማጮቻችን፣ እንደምናላችሁ። የዝሃቱን ዜናዎች የማሰማችሁ አስማማየ ነው ነኝ። በቅድሚያም ዋና ዋና ዜናዎቹ፣ ባይደን ኮቪድ ይዟቸው የኔቫዳ ምረጡ ዘመቻቸውን አቋርጠው ተመለሱ፣ ናይሮቢ ውስጥ የተቃውሞ ሰልፍ ማካሄድ ተከለከለ፣ እስራኤል ጋዛ ውስጥ ሁለት የእስላማዊ ጂሃድ ተዋጊ አዛዦችን መግደሏን አስታወቀች፣ የሚሉት ከዜናዎቻችን መካከል ናቸው። ወደ መጀመሪያው ዜና ሳልፍ፣ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ ለትውልደ ላቲን አሜሪካ ማህበረሰብ የድጋፍ ተማጽኖ ለማቅረብ የነበራቸው እቅድ በድንገት ከተሰረዘ በኋላ ፕሬዚዳንቱ በኮቪድ-19 መያዛቸውን ዋይት ሀውስ አስታውቋል። ቀደም ብሎ ባይደን ወደ ዴላዌር ለመጓዝ ኤርፎርስ ዋን ፕሬዚዳንታዊ አውሮፕላን ላይ ሲሳፈሩ ለጋዜጠኞቹ ደህና ነኝ ብሏቸዋል። የ81 ዓመቱ ባይደን ኮቪድ እንደያዛቸው የታወቀው ትላንት ላስ ቬጋስ ላይ ከተገኙበት የመጀመሪያው የምርጫ ዘመቻቸው ተከትሎ መሆኑ ተመላክቷል። የዋይት ሀውስ ቤተ መንግስት ቃል አቀባይ ካሪን ዣን ፒየር ባወጡት መግለጫ የኮቪድ-19 ክትባት ከነ ማጠናከሪያው የተከተቡት ባይደን መለስተኛ የሆነ የኮቪድ ህመም ምልክት እንዳላቸው ተናግረዋል። ፕሬዚዳንቱ ዴላዌር ሮቦት በሚገኘው መኖሪያ ቤታቸው ራሳቸውን ለይተው ተቀምጠው ሙሉ ስራቸውን እያከናወኑ እንደሚቀጥሉም ቃል አቀባያቸው አመላክተዋል። በሌላ በኩል የፕሬዚዳንቱ ሐኪም ባወጡት መልእክት ተከታታይ የአፍንጫ ፈሳሽ፣ ሳልና አጠቃላይ የድካም ስሜት የሚታይባቸው ፕሬዚዳንቱ ያተነፋፈስ ሁኔታቸው፣ የሰውነት ሙቀታቸውና የደም ውስጥ ኦክሲጅን መጠናቸው በሙሉ በጥሩ ሁኔታ ላይ መሆኑን አመልክተዋል። ፓክስሎቪድ የተባለው መድኃኒትም እንደተጀመረላቸውም ገልጸዋል። በተያያዘ ዜና ባይደን በድጋሚ ለመመረጥ ከሚያደርጉት ፉክክር እንዲወጡ ትላንት በዲሞክራቲክ ፓርቲያቸው አባል ተጠይቀዋል። ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል አዳም ሺፍ ባወጡት መግለጫ ዶናልድ ትራምፕ ቢያሸንፉ ራሱን የዲሞክራሲያችን መሰረት የሚያናጋ አደጋ ይሆናል በማለት ያስጠነቀቁ ሲሆን ባይደን የማሸነፍ የመቻላቸው እድል በእጅጉ አሳስቦኛል ብለዋል። ይህ በእንዲህ እንዳለ ባይደን ከፉክክሩ እንዲወጡ አንዳንድ የፓርቲያቸው አባላት የሚያቀርቡት ጥሪ ቢቀጥልም ዲሞክራቶች እንደ አውሮፓውያን አቆጣጠር ከነሐሴ 19 እስከ ነሐሴ 22 በሚካሄደው የፓርቲያቸው ብሔራዊ ጉባኤ በፊት ከሁለት ሳምንት ቀደም ብለው ፕሬዚዳንቱን በይፋ ፕሬዚዳንታዊ እጩ አድርገው ለመሰየም በኢንተርኔት አማካኝነት የድምፅ አሰጣጥ ሊያከናውኑ አቅደዋል። አሶሲየትድ ፕሬስ እንደዘገበው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የደንቦች ኮሚቴ የፊታችን አርብ በእቅዱ ዙሪያ ይነጋገራል። ትላንት ረቡዕ ለአባላቱ በተላከው ደብዳቤ መሰረት የድምፅ አሰጣጡ እንደ አውሮፓውያን አቆጣጠር ከነሐሴ 7 በፊት ይካሄዳል። በሌላ ዜና የቀድሞ ፕሬዚዳንት ዶናልድ ትራምፕ እጩ ምክትል ፕሬዚዳንታቸው አድርገው የመረጧቸው ሴናተር ጄዲ ቫንስ ትላንት ረቡዕ ማታ በሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ ዋናው ተናጋሪ ሆኖ አምሽተዋል። እጩ ምክትል ፕሬዚዳንታቸውን በይፋ የተቀበሉት ጄዲ ቫንስ የዕለቱ የጉባኤ ርዕስ ሆነው አሜሪካን እንደገና ጠንካራ እናድርጋት በሚለው የብሔራዊ ጸጥታና ፖሊሲ ላይ ያተኮረ ንግግር አድርገዋል። የኬንያ ፖሊስ በዋና ከተማ ናይሮቢ ላልተወሰነ ጊዜ የተቃውሞ ሰልፍ መከልከሉን አስታወቀ። ፖሊስ የተቃውሞ ሰልፎች በሰላማዊ መንገድ መከናወናቸውን ለማረጋገጥ የአመራር ችግር አለብን የሚል ምክንያት ሰጥቷል። ዛሬ አሙስ ተቃዋሚዎች ፕሬዚዳንቱ ስልጣን እንዲለቁ በመጠየቅ ጽፈት ቤታቸው ደጃፍ ሰልፍ ለማካሄድ ካወጡት እቅድ በጥቂት ሰዓታት ቀደም ብሎ ክልከላው መታወጁን አሶሺየትድ ፕሬስ ዘግቧል። ተጠባባቂ የፖሊስ ዋና ተቆጣጣሪ ዳግላስ ካንጃ ባወጡት መግለጫ የአመራር እጥረት በመኖሩ የጸጥታ ስርዓት ማስከበር ላይ ችግር ፈጥሯል ማለታቸው ተመልክቷል። በሰሞኑ የተቃውሞ ሰልፎች በርካታ የንግድ ድርጅቶች መዘረፋቸውና መቃጠላቸውም ተዘግቧል። ዛሬ ናይሮቢ ውስጥ አልፎ አልፎ የተቃውሞ ሰልፈኞች የታዩ ሲሆን ወደ ፕሬዚዳንቱ ጽህፈት ቤት የሚወስዱ ዋና ዋና ጎዳናዎችም ተዘግተዋል። ባለፈው ሰኔ ወር መጀመሪያ የግብር ጭማሪ የሚያስከትለው የፋይናንስ ረቂቅ ህግ እንዳይጸድቅ በመጠየቅ በተጀመረውና ለአንድ ወር በዘለቀው የተቃውሞ ሰልፍ ቢያንስ 50 ሰዎች መገደላቸውን የአገሪቱ የሰብአዊ መብቶች ኮሚሽን አስታውቋል። የእስራኤል ጦር ኃይል ዛሬ ሐሙስ ጋዛ ከተማ ውስጥ ባደረሰው የአየር ጥቃት ሁለት ከፍተኛ የእስላማዊ ጂሃድ ቡድን ከፍተኛ አዛዦችን ገድለናል ሲል አስታወቀ። ከተገደሉት የእስላማዊ ጂሃድ ተዋጊ አዛዦች መካከል አንደኛው እንደ አውሮፓውያን የቀን አቆጣጠር ጥቅምት 7 በደቡባዊ እስራኤል በተፈጸመው ጥቃት የተሳተፈ መሆኑን የእስራኤል መከላከያ ኃይል አስታውቋል። የእስራኤል ኃይሎች ማዕከላዊ ጋዛ ውስጥም የአየር ጥቃት ያደረሱ ሲሆን የምድር ጦሩ ታንከኞች ደቡባዊ ጋዛ ራፋ ከተማ ውስጥ ዘልቀው በመግባት የማጥቃት እርምጃ መውሰዳቸውም ተገልጿል። ይህ በእንዲህ እንዳለ ዓለም አቀፉ የቀይ መስቀል ኮሚቴ ዛሬ ባወጣው መግለጫ ደቡባዊ ጋዛ ውስጥ በቀጠለው ውጊያ የተነሳ 60 አልጋዎች ያሉት የቀይ መስቀል ሆስፒታልን ጨምሮ የጤና ተቋማቱን በሙሉ በጽኑ የተጎዱ ቁስለኞችን ለመንከባከብ የማይችሉበት ደረጃ እየደረሱ መሆናቸውን ጠቅሶ አስጠንቅቋል። ብሪታንያ ውስጥ የተሰበሰቡት የአውሮፓ መሪዎች ከሩሲያ ጋር እየተዋጋች ላለችው ለዩክሬን በሚሰጡት ድጋፍ አንድነት እንዲኖራቸው ጥሪ በማቅረብ ጉባኤያቸውን ጀምረዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው በቅርቡ ሞስኮ ውስጥ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር የተገናኙትን የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባንን ስማቸውን ሳይጠሩ ነቀፋ ሰንዝረዋል። ዛሬ ኦክስፎርድ ከተማ አቅራቢያ በሚገኘው ቤልሃም ቤተ መንግስት የተጀመረው የአውሮፓ የፖለቲካ ማህበረሰብ ጉባኤ የከፈቱት የብሪታንያ ጠቅላይ ሚኒስትር ኪር ስታርመር የአውሮፓ ሀገሮች ዩክሬን እንደሚደግፉ እንዲያረጋግጡና የሩሲያ ወረራ በአንድነት እንዲቃወሙም ጥሪ አቅርበዋል። በጉባኤው ላይ በከፍተኛ እንግድነት የተገኙት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ የአውሮፓ ሀገሮች ስለሚሰጡት ድጋፍ አድናቆታቸውን ገልጸው ፑቲን በእውነት ጠንካራ ከሆኑ መሪዎች ጋር ግንኙነት ሊኖራቸው አይችልም ብለዋል። በመጨረሻም በፓሪስ ኦሎምፒክ የችቦ ቅብብል ላይ ጥቃት ለማድረስ በማቀድ የተጠረጠረ የናዚ ርዕዮተ ዓለም አቀንቃኝ አስረናል ስትል ፈረንሳይ አስታወቀች። የኦሎምፒክ ውድድሮችን ከመጀመራቸው አስቀድሞ በፈረንሳይና በውጭ ባሏት ግዛቶች ለወራት ሲዘዋወር የቆየው የኦሎምፒክ ችቦ ቅብብል ወደ መጠናቀቁ ባለበት በዚህ ወቅት የጸረ ሽብር ፖሊሶች ተጠርጣሪውን ትላንት ረቡዕ እንደያዙት የፈረንሳይ የአገር ደህንነት ሚኒስትር ጀራልድ ዳሚኒን አስታውቀዋል። ቀኝ ክንፍ አክራሪው ተጠርጣሪው ምስራቅ ፈረንሳይ አልሳስ በተባለች ከተማ መኖሪያ ቤቱ መያዙን የፓሪስ አቃቢ ሕግ ቢሮ አመልክቷል። ለፓሪስ ኦሎምፒክስ ደህንነት ጥበቃ 45,000 ፖሊሶችና 10,000 የጦር ሰራዊት ወታደሮች ተመድበዋል። በሚቀጥለው ሳምንት አርብ እንደ አውሮፓውያን አቆጣጠር ሐምሌ 26 ለሚለውና 10,000 አትሌቶች በመዲናዋ መሀል በሴን ወንዝ ላይ በጀልባ በሚያልፉበት የፓሪስ ኦሎምፒክ የመክፈቻ በዓል ዝግጅት እየተደረገ ሲሆን በብዙ ሺህ የሚቆጠሩ የጸጥታ ኃይሎች የወንዙና የአካባቢውን ደህንነት ይቆጣጠራሉ ተብሏል። አድማጮቻችን፣ የሰዓቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።
አስማማው አየነውን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማምሻው እንግዲህ ወለደኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የዌብና ማኅበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በመግቢያው ላይ እንደሰማችሁት የታጋች ተማሪዎች ደህንነት እንዳሳሰባቸው በቤዛ ክፍያ ተለቀቅን ያሉ ተማሪዎች ገለጹ ይላል ለምሽቱ የመረጥነው አብይ ርዕስ። በኦሮሚያ ክልል ሰሜን ሸዋ ዞን በገርበ ጉረቻ ከተማ አቅራቢያ ከሁለት ሳምንት በፊት ጀምሮ እስከ አሁን በታጣቂዎች ታግተው የሚገኙ የደባርቅ ዩኒቨርሲቲ ተማሪዎች ደህንነት እንደሚያሳስባቸው በቅርቡ የቤዛ ገንዘብ ከፍለን ተለቀናል ያሉ ተማሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸውን በምስጢር እንድንይዝ የጠየቁን ለአሜሪካ ድምፅ አስተያየታቸውን የሰጡት ተማሪዎች
ሸኔ ብለው በጠሩት ታጣቂ ቡድን ታግተው መቆየታቸውንና ከ50 ሺህ እስከ 300 ሺህ ብር የቤዛ ገንዘብ ከፍለው መለቀቃቸውን ተናግረዋል። በታጣቂ ቡድኑ ቁጥጥር ስር በነበሩባቸው ቀናት ብዙ ድብደባና እንግልት ይደርስብን ነበር ያሉት ተማሪዎቹ አሁንም በታጣቂዎቹ እጅ ናቸው ያሏቸው 67 ታጋቾች በከፍተኛ ስቃይ ውስጥ መሆናቸው በእጅጉ አሳስቦናል ሲሉም አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች።
ባለፈው ሰኔ 26 ቀን 2016 ዓመተ ምህረት ከአማራ ክልል ወደ አዲስ አበባ ሲጓዙ በኦሮሚያ ክልል ገርባ ጉራቻ ከተማ አቅራቢያ ከታገቱ የዩኒቨርሲቲ ተማሪዎች አንዱ እንደነበረና የሲዳማ ክልል ተወላጅ መሆኑን የነገረን አስተያየት ሰጪ ከሰኔ 26 ቀን እስከ ሐምሌ 2 ቀን 2016 ዓመተ ምህረት ሸኔ ብሎ በጠራቸው ታጣቂ ኃይሎች ታግቶ መቆየቱን አስታውሶ ከተጠየቀው ብር 500 ሺህ የቤዛ ገንዘብ ውስጥ በቤተሰቦቹ የተሰበሰበው ብር 300 ሺህ በባንክ በኩል እንዲላክላቸው ታጣቂዎቹ በመስማማታቸው ገንዘቡ ተልኮ መለቀቁን ለአሜሪካ ድምጽ ገልጿል። የከፋ ጉዳት ሊደርስበት እንደሚችል በመስጋት ስሙን በይፋ እንዳንጠቅስ የጠየቀን ይሄው ተማሪ ታግቶ በቆየባቸው ቀናት ደርሶብኛል ባለው ስቃይ ብዙ ማውራት እንደማይችልና በአሁኑ ሰዓት በሕክምና ላይ እንደሚገኝ አመልክቷል።
ደውሉና 500 ሺህ ብር አግኝቶም ዳብላሩ ለምን ደወለን? ታን 300 ሺህ ብር እንደምንም ያው ከ5 በ100 ሺህ ብር ደግሞ ሁለት አካውንት ነው አንዱን 200 ሺህ ብሩን በአንድ አካውንት 100 ሺህ ብሩን ደግሞ በሌላ አካውንት ተወሰን ብሩ ቆይተን ብሩ ራሱ ገብቶ ገና ብሩን አውጥተን ነው ገና ምናምን የሚለቀው ብለው ተወሰን ብሩ ዘሃዘም ባለው መሬት ነው ታይተን ከሚለቀቃል።
በማን አካውንት ነው ብሩ የገባው? 300 ሺህ ብሩ በተመሳሳይ ምክንያት ሰሙን መጥቀስ ያልፈለገ የሲዳማ ክልል ተወላጅ መሆኑንና ከእገታው ገንዘብ ከፍሎ መለቀቁን የነገረን ተማሪ በታጣቂዎቹ ቁጥጥር ስር በነበረበት ወቅት ከፍተኛ እንግልት እንደደረሰበት ገልጾ ሌሎች 67 ታጋቾችም በስቃይ ውስጥ ናቸው ብሏል።
ያው መንገድ ላይ ያለው በጣም ሲቃይ ነው። እያባረሩ በዱላ ምናምን እየመቱ ነው የሚሄድ በዛ። ያው ደቡብ ልጆች ሰባ ነበረን። 3 ስንወጣ 67 ሰው እስካሁን እዛው ታግቶ ነበረ።
አንተ መቼ ነው የወጣኸው?
እኔ አሁን 6 ቀን ይሆናል ከወጣሁ።
ከፍለ ነው በነጻ ነው የወጣኸው?
ከፍለ የኔ ጓደኛ አብረን የጠፋ ነው 300 ሺህ ከፍሎ ከዛ በኋላ እኔ 50 ሺህ ከፍዬ ነው ወጣሁት።
መጀመሪያ ስንት ነበር የተጠየቀው?
እኔ 500 ሺህ መጀመሪያ የዲሃ ልጅ ነኝ ምንም የለንም ምናምን ብዬ ከዛ በኋላ ጋለም ላይ የሆነ ልጅ ኦሮሞ ልጅ አለ እሱም ለምኖ ነበረ ይህ ምንም የላቸውም አባቱ የእሱ አባት አሁን አሞት ሆስፒታል ተኝቶ ነው አለው እኔ ከእሱ ጋር ሆኜ እየደወልኩ ነው ብሎ ልጁ በደንብ ለምኖ ነበረ በቃ እሱ ብር የሚሰጥ አይደለም ምንም የለውም ምናምን ብሎ ሲለምኑ ከዛ በኋላ እሺ ብሎ ያው ልጁም ያኛው 300 ሺህ ስላስገባ እሱን እኔ ስለነበረን በቃ ከሱ እኔ መለየት አልፈልግም ከዛ እኔ ከሱ ጋር ነው የሚሄደው ምንም የለንም ብዬ ለምኜ ነው እነርሱን ያሳመንኩት። ሁለት ከፍለን ወጥተናል። አንዱ ያው የሆነ ማታ ሌላ ቦታ እያስቀየሩ መንገድ ላይ አምልጦ ወጥቷል። 104 ኦሮሞ ልጆች 36 የሚሆኑት በነጻ ተለቋል። እኛ 3 ስንወጣ እዛ የሚቀረው 67 ሰው ነው። በዱላ ብር ያስመጡ እያሉ በዱላ ይመታሉ፣ ይደበድባሉ። ከዛ ብዙ ስቃይ ነው የማያሳዩት። ደግሞ መተኛም ቦታ የለም፣ ያው መሬት ላይ ነው የምንተኛው። ያው ተዘጋጁ ብር ምናምን እያሉ አዎ ያስደውላሉ።
እነሱ ናቸው የሚደውሉ ወይስ እናንተ ናችሁ?
በራሳቸው ስልክ ነው የሚደውሉት።
ይሄው ተማሪ ለጉዞ ከተነሳበት ቀን ጀምሮ ለአጋቾቹ መረጃ የሚሰጥ ግለሰብ አብሯቸው በአውቶቡስ ተሳፍሮ እንደነበር አክሎ ገልጿል።
ከደባርቅ ተነስተን እስከ ጎንደር እስከ ባህር ዳር በሌላ ትራንስፖርት መተን ጎንደር ባህር ዳር አድረን ከዛ ባህር ዳር ቲኬት ቆርጠን እኛ የመጣነው አንድ መኪና ከተሳፋሪ ጋር ነው፣ ተሳፋሮች ጋር ነው የመጣነው። እሱም ተሳፋሪ ሆኖ ቲኬት ቆርጦ አድሮ ከዛ በኋላ ያው በእኛ መኪና ላይ ነው የመጣው። አሁን እኛ መኪና ሙሉ በሙሉ ተማሪ ሳይሆን ሶስተኛ መኪና ግማሽ ነው ተማሪ ግማሽ ነው እንጂ ተሳፋሪዎችም ነበሩ። የሆነ ለእነርሱም ኢንፎርሜሽን የምሰጠው ከባህር ዳር ጀምሮ ከእኛ ጋር ነበረ። ከዛ እኛ አላወቅንም እሱን። ከዛ መረጃ እየሰጠ በቃ ይኸው እስከዚህ ደርሰናል ምናምን እያለ እኛ ወደ ቤተሰብ የሚል እየመሰለን በቃ እኛ ያው አልተረዳንም። ከዛ የሸኔዎቹ በቃ መጥቶ እኛንም ከበቡ መኪናውንም አቆሙ።
የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ሸኔ ሲሉ በጠሯቸው ታጣቂዎች እንደታገቱ ከገለጿቸው 167 ተማሪዎች ውስጥ እስካለፈው ሳምንት ረቡዕ ሐምሌ 2 ቀን 2016 ዓ.ም ምሽት ድረስ 160ዎቹን በማስለቀቅ ወደ ቤታቸው እንዲሄዱ ለማድረግ ተችሏል ሲሉ ለአሜሪካ ድምጽ ማስታወቃቸው ይታወሳል። መንግስት አካሄድኩት ስላለው ታጋጅ ተማሪዎችን የማስለቀቅ ዘመቻ የጠየቅናቸው ቤዛ ከፍለን ተለቀቅን ያሉ ተማሪዎች ግን በመንግስት በተገለጸው ደረጃ ያዩት ምንም አይነት ጥረት አለመኖሩን አስረድተዋል።
ምንም ሌላ እንቅስቃሴ የለም። ያው እኛ የቆየነው ያው ብቻችን ነው። ምንም መንግስት ምንም ያደረጉት ጥረት የለም።
ተማሪዎቹ በሰጡት ምላሽና በታጋቾቹ ወቅታዊ ሁኔታ ላይ ተጨማሪ መረጃ ለማግኘት ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት አስተያየታቸውን ማካተት አልቻልንም። የደባርቅ ዩኒቨርሲቲ የ4ኛ ዓመት የአካውንቲንግና ፋይናንስ ትምህርት ክፍል ተማሪ መሆኑን የገለጸልንና በተመሳሳይ የደህንነት ስጋት ምክንያት ስሙ በይፋ እንዳንጠቅስ የጠየቀን አስተያየት ሰጪ ታጣቂዎቹ በመጀመሪያ አግተው ከወሰዷቸው ስፍራ ወደ ሌላ ስፍራ በጨለማ ሲያዘዋውራቸው ተነጥሎ ጠፍቶ እንዳመለጠ ይናገራል።
ወደ ወለጋ ሊወስደን ማለት ነው። ከሌሊቱ 10 ሰዓት ድረስ ነው የቆየነው። ባለፈው አቋርጠን ሲነት ነ ያመለጥኩት ከሌሊቱ 10 ሰዓት አካባቢ ነው።
እንዴት አመለጥካቸው አንተ እየወሰዷችሁ እያለ?
ዝናብ ዘንቦ ነበረ። ከዛ በኋላ ዝናብ ውስጥ የሚጓዝ የሆነ ወንዝ ነገር አለ። ወንዙ ውስጥ ነው የወደቀችው። እሷን ለማውጣት ወደዚህ ወዲያ ሲሉ አጋጣሚ ትንሽ ጨለማ ስለሆነ ያኛውን አጋጣሚ ተጠቅመን ነው ያወጣሁት። አብዛኛዎቹ ተማሪዎች ናቸው። ሌሎቹ ግን ከባህር ዳር ወደ አዲስ አበባ ለስራ እየሄዱ ያሉ ብዙ ሰዎች ናቸው ያሉት። አባቶችም እናቶች ማለት ናጠቃለ እዛ ጭቃ አፈር ላይ ማደር ነው። ምግብ ምናምን ያለ ከተገኘ ነው ምግብ የሚሰጡት። ባለበለዚያ ምግብ ዝም ብሎ መቀመጥ ግብደባለ። አሁን በጣም ከባድ ሁኔታ ነው የታየው።
ይህ በእንዲህ እንዳለ የታገቱ ተማሪዎችን ለማስለቀቅ በወላይታ ሶዶ አካባቢ ያሉ ወጣቶች ገበያ ላይ ጨርቅ አንጥፈው እየለመኑ መሆናቸውን ያነጋገርናቸው ወጣቶች ገልጸውልናል። ወጣቶቹ እንደሚሉት መንግስት የታገቱ ተማሪዎችን አስለቅቅ ያለው ብሎ ያሰራጨው ዘገባ ለተጠየቀው የማስለቀቂያ ገንዘብ ልመና ስንወጣ ህዝቡ ገንዘብ እንዳይሰጠን እንቅፋት ፈጥሮብናል ብለዋል።
እርዳታ እየለመነ ነው ነው እየለመነን ተማሪዎች ካለገቦ እየለመነን ነው እና ከሌላ ወረዳን ገብቶ እዛ ዞን እየለመኑ ውሎ ነበሩ። ስንጠይቋቸው ማንም አልተለቀቀም እስካሁን ወደ እኛ ጋር ያሉት ማለት ነው። ተማሪ ሳይለቀቅ ተለቋል ምናምን ሲል ዛሬ በጣም ብዙ ሰዎች ተለቋል፣ ምንድን ነው እናንተ እየጠየቃችሁ ያላችሁ ምናምን እያለ እያስቸገረን ነው።
ከእገታው ያመለጡና የተለቀቁ ተማሪዎችም ሆኑ የኦሮሚያ ክልል መንግስት ሸኔ ሲሉ ለድርጊቱ ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ በቅርቡ ለአሜሪካ ድምጽ በሰጡት ቃል ድርጅታችን በዚህ አይነት ወንጀል እጁ የለበትም፣ ይህ አይነቱ ወንጀል በመንግስት ድክመት እየተፈጸመ ስለሆነ ከኃላፊነት ለመሸሽ ሲሉ እኛን ይወነጅላሉ ሲሉ ክሱን አስተባብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰሞኑን ባወጣው 3ኛ ዓመታዊ ሪፖርቱ በተለይ በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን አመልክተዋል። ካለፈው ዓመት ሰኔ ወር 2015 ዓ.ም እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ የሚሸፍነው ይሄው የኮሚሽኑ ሪፖርት በሲቪል ሰዎች ላይ በትጥቅ ግጭቱ እንዲሁም በግጭቱ አውድ ውስጥ ከሚደርሱ የሰብአዊ መብቶች ጥሰቶች በተጨማሪ የታጠቁ ሰዎችን ኢላማ ያደረጉ እገታዎች አሳሳቢነት ከፍተኛ ትኩረትን የሚሻ ጉዳይ ነው ማለቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባዋ እናመሰግናለን። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኩመር የስደተኞች መጠለያ ጣቢያ ጥቃት 10 የፖሊስ አባላት መገደላቸው ተገለጸ ይላል ቀጣዩ ዘገባ። በምዕራብ ጎንደር ዞን በሚገኘው የኩመር የስደተኞች መጠለያ አቅራቢያ በሚገኝ አንድ የፌዴራል ፖሊስ ጣቢያ ላይ ታጣቂዎች ፈጸሙት በተባለ ጥቃት 10 የፖሊስ አባላት ሳይገደሉ እንዳልቀሩ መረዳቱን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ለአሜሪካ ድምፅ አስታውቋል። በመጠለያው የሚኖሩ ስደተኞችም ትላንት ረቡዕ ንጋት ላይ በተደረገ የተኩስ ልውውጥ መጠለያውን ሲጠብቁ የነበሩ የጸጥታ ኃይሎች መገደላቸውን ተናግረዋል። ስለ ጉዳዩ ከአማራ ክልላዊ መንግስት ኃላፊዎች እንዲሁም ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
በአማራ ክልል ምዕራብ ጎንደር ዞን የሚገኘውን የኩመር መጠለያ ጣቢያ በሚጠብቀው የአቅራቢያው ፖሊስ ጣቢያ ላይ ትላንት ረቡዕ ሐምሌ 10 ቀን 2016 ዓ.ም ንጋት ላይ ታጣቂዎች በከፈቱት ተኩስ 10 የጣቢያው ፖሊሶች መገደላቸውን ስደተኞች ተናግረዋል። ሱዳናውያን፣ ኤርትራውያንና ደቡብ ሱዳናውያን ስደተኞች በሚገኙበት የኩመር መጠለያ ጣቢያ ነዋሪ የሆነና በደህንነቱ ስጋት ስሙ እንዳይጠቀስ የጠየቀ አንድ ሱዳናዊ ስደተኛ ለአሜሪካ ድምፅ በሰጠው ቃለ መጠይቅ በታጣቂዎቹ ተፈጸመ ስለተባለው የትላንቱ ጥቃት ያስረዳል።
ከንጋቱ 11 ሰዓት ገደማ የተጀመረው የተኩስ ልውውጥ ለ30 ደቂቃ ያህል ቆይቷል። በተኩስ ልውውጡ ከተገደሉትና ከቆሰሉት የፖሊስ አባላት በተጨማሪ ታጣቂዎቹ 2 ሰዎችንም አግተው ወስደዋል። አንድ የ8 ዓመት ሱዳናዊ ስደተኛ ልጅም በተኩስ ልውውጡ በበራሪ ጥይት እጁ ላይ ተመትቶ ቆስሏል። ሌላው ስደተኛ ግን ሰላም ነው።
ስለ ጉዳዩ ለአሜሪካ ድምፅ በኢሜይል ማብራሪያ የሰጠው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ UNHCR ትላንት ረቡዕ ከንጋቱ 11 ሰዓት ላይ በኩመር መጠለያ በሚገኘው የፌዴራል ፖሊስ ጣቢያ ላይ የተቀናጀ ጥቃት መፈጸሙንና በጥቃቱም 10 የፖሊስ አባላት ሳይገደሉ እንዳልቀሩ መረዳቱን አስታውቀዋል። በጥቃቱ ብዛታቸው ያልተገለጸ የፖሊስ አባላት መቁሰላቸውን የጠቀሰው ተቋሙ በታጣቂዎቹ ታግተው የተወሰዱም እንዳሉ ጠቁመዋል። አንድ ልጅም በበራሪ ጥይት እጁን ተመትቶ ቆስሏል ብለዋል UNHCR በመግለጫው። የተቋሙ አምቡላንሶች ቁስለኞቹ በገንደ ውሃ ከተማ የሕክምና እርዳታ እንዲያገኙ ማገዛቸውንም አክሎ አመልክቷል። ስሙ እንዳይጠቀስ የጠየቀን አንድ ኤርትራዊ ስደተኛም ሁኔታው በስደተኛው ዘንድ ከፍተኛ ጭንቀት መፍጠሩንም አስረድተዋል።
ወላጆች፣ እናቶች፣ ሕፃናትና ሕሙማን በሁኔታው እጅግ ተደናግጠዋል። ካለብን የተጓደለ የኑሮ ሁኔታ በተጨማሪ እንዲህ አይነት ክስተት ሲያጋጥም የአእምሮ ውጥረት ፈጥሮባቸዋል። ከዚህ በኋላ ወደ የት እንሄዳለን እያሉ ይጠይቃሉ። ቀጥሎ ምን እንደሚፈጠር ፈጣሪ ብቻ ነው የሚያውቀው።
በጉዳዩ ላይ አስተያየት እንዲሰጡን የጠየቅናቸው በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ማስተባበሪያ ቢሮ ኃላፊ አቶ ኢሳያስ ዮራ ግጭት መኖሩን ሰምቻለሁ፣ ስለደረሰው ጉዳት ግን የተረጋገጠ መረጃ የለኝም ብለዋል። ከስደተኞች አገልግሎቱ ዋና ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከአማራ ክልላዊ መንግስት ከወረዳ ጀምሮ በየደረጃው ያሉ ኃላፊዎች አስተያየት እንዲሰጡን ብንጠይቅም ስልክ ባለማንሳታቸውና አንስተውም ምላሽ ባለመስጠታቸው በዚህ ዘገባ አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምፅ አስተያየታቸውን የሰጡ ስደተኞች ከተኩስ ልውውጡ በኋላ አካባቢውን የመከላከያ ሰራዊት እንደተቆጣጠረው ተናግረዋል። የመጠለያ ጣቢያውን ጥበቃ በተመለከተ ግን ያደረባቸው ስጋት አለመቀረፉን ሳይገልጹ አላለፉም። የሚመለከታቸው አካላት ደህንነቱ ወደ ተረጋገጠ ቦታ እንዲያዛውሯቸው አሊያም ወደ ሶስተኛ ሀገር እንዲወስዷቸው፣ ያም ካልሆነ ወደ ሀገራቸው እንዲመልሷቸው ስደተኞቹ መጠየቃቸውን አስታውሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። የአሜሪካ ምርጫንና ዛሬ ምሽት የሚጠናቀቀውን የሪፐብሊካን ፓርቲውን ብሔራዊ ጉባኤ በተመለከተ ዘገባዎች ይኖሩናል። ወደ በኋላ ላይ ባልደረባችን ሀብታሙ ስዩም ጉባኤው ከሚካሄድበት ሚልዎኪ ዊስካንስን በቀጥታ ስርጭት እናገኘዋለን። ቀጥሎ የምናልፈውም ከዚሁ ጉዳይ ጋር ወደሚገናኝ ዘገባ ይሆናል። የሪፐብሊካን ፓርቲውን በመወከል በምክትል ፕሬዝደንትነት እንዲወዳደሩ እጩ ሆነው የተመረጡት ጄዲ ቫንስ ትላንት ረቡዕ በተካሄደው የፓርቲው ጉባኤ የሶስተኛ ቀን ውሎ መድረኩን ይዘው አምሽተዋል። ከዶናልድ ትራምፕ ጎን ሆነው የሚወዳደሩት ጄዲ ቫንስ የውጭ ፖሊሲና ደህንነትን በተመለከተ የሚከተሉት ፖሊሲ መሪ ቃል አሜሪካ ትቅደም እንደሆነ ተናግረዋል። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን የላከችው ዘገባ ነው፣ እንደሚከተለው ተናግረዋል። የሪፐብሊካኑን ፓርቲ በመወከል በምክትል ፕሬዝደንትነት ለመወዳደር እጩ ሆነው የተመረጡት እንደራሴው ጄዲ ቫንስ በብሔራዊ የፖለቲካ መድረክ ላይ ለመጀመሪያ ጊዜ ባደረጉት ንግግር የሥራ ዕድልን በተመለከተና በሌሎችም ጉዳዮች ለአሜሪካውያን ቅድሚያ እንደሚሰጡ ተናግረዋል።
We're done importing foreign labor.
የውጭ ሠራተኞችን ማስመጣት ይበቃናል። አሜሪካውያን ጥሩ ሥራና ደሞዝ እንዲያገኙ እንታገላለን።
በመላ አሜሪካ በአንጻራዊነት ብዙም የማይታወቁት ጄዲ ቫንስ የየል ዩኒቨርሲቲ የሕግ ምሩቅና በአሜሪካ ሠራዊት ውስጥ ለስድስት ዓመታት ያገለገሉ ሲሆን በሴኔት አባልነት የቆዩት ለአንድ ዓመት ከመንፈቅ ብቻ ነው። በመድረኩ ላይ ያስተዋወቋቸው ባለቤታቸው ኡሻ ቫንስ ነበሩ።
Chosen to help lead our country through some of its greatest challenges.
ሀገራችን ከፍተኛ ተግዳሮቶች በገጠማት በዚህ ወቅት ለመሪነት መርጣችሁታል። በርሱ ላይ እምነት በመጣላችሁ ምስጋና ይከፍ ያለ ነው።
የአትላንቱ ምሽት ለጄዲ ቫንስ ራሳቸውን ለህዝብ ያስተዋወቁበት መድረክ ብቻ ሳይሆን በውጭ ጉዳይ ፖሊሲ ላይ ያላቸውን ግንዛቤ የሚያሳዩበት ነበር።
Together we will make sure our allies share in the burden of security.
አጋሮቻችን ያለም ሰላም በመጠበቅ ረገድ ድርሻቸውን ሊወጡ እናደርጋለን። የአሜሪካ ታክስ ከፋዮችን ደግነትና አምነት የሚንዱ ሀገራት ከዚህ በኋላ በነጻ የሚያገኙት ነገር የለም።
ከየግዛቱ የመጡት የፓርቲ ወኪሎች ቫንስ ልምድ ያላቸው አለመሆኑ አያሳስባቸው። ዋልተር ጉድዋተር ከቴክሳስ ወኪሎች አንዱ ናቸው።
Really what we're electing here is potential leadership.
የመረጥነው መሪ ሊሆን የሚችል ሰው ነው። መሪ ሊሆን እንደሚችል ማስመስክሯል። ደግሞም እንደኛ በእድሜ የገፋ አይደለም።
ቫንስ ከዚህ በፊት በትራምፕ ላይ ሰንዝረውት የነበረው የሰላ ትችትም እንደማያሳስባቸው ወኪሎቹ ይናገራሉ። ሎሪ ሺፈር ከኢሊኖይ ግዛት።
I love that he's young and he can be molded.
ወጣት መሆኑንና ባሳሰብ ሊቀረጽ የሚችል መሆኑን ወድጀዋለሁ። አሜሪካ ትቅደም የሚለውን መሪ ቃሉ በማድረጉም አመሰግነዋለሁ። በትራምፕ ስር ሆነው እየተማሩ የበለጠ ሊያገለግሉ ይችላሉ።
አሜሪካንን እንደገና ጠንካራ እናድርግ በሚል መሪ ቃል ባመሸው ጉባኤ ላይ የቀድሞው ፕሬዝዳንት የበኩር ልጅ የሆኑት ዶናልድ ትራምፕ ጁኒየር ንግግር አድርገዋል። እንደርሳቸው አባባል አሜሪካውያን የገጠማቸው አማራጭ
It's a choice between people who are proud of America
ምርጫው በአሜሪካዊነታቸው በሚኮሩና በአሜሪካዊነታቸው በሚያፍሩ መካከል ነው። በስተመጨረሻ ምርጫው አሜሪካ ትቅደምና አሜሪካ ውራትሁን በሚሉት መካከል ነው።
የሪፐብሊካን ፓርቲው ብሔራዊ ጉባኤ ዛሬ ምሽት ይጠናቀቃል። ዶናልድ ትራምፕ በፓርቲው እጩ ሆነው መመረጣቸውን እንደተቀበሉ በንግግር ያሳውቃሉ። የግድያ ሙከራ ከተደረገባቸው በኋላ በህዝብ ፊት የሚያደርጉት የመጀመሪያው ንግግር ይሆናል። ካትሪን ጂፕሰን ከሚልዎኪ ዊስኮንሰን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ቀጣዩ ዘገባም ከዚሁ በአሜሪካ በመካሄድ ላይ ካለው የምርጫ ዘመቻ ጋር የተያያዘ ይሆናል። ባይደን በተፎካካሪያቸው ላይ ከደረሰው የግድያ ሙከራ በኋላ የመጀመሪያቸው በሆነው የምርጫ ዘመቻ አሜሪካውያን ጥቃትን እንዲያግዙ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከትላንት በስቲያ ማክሰኞ ብርቱ የምርጫ ፉክክር ኔቫዳ ክፍለ ግዛት ለጥቁር አሜሪካውያን ደጋፊዎቻቸው ንግግር አድርገዋል። ፕሬዚደንቱ በሪፐብሊካኑ ተፎካካሪያቸው በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ከተፈጸመው የግድያ ሙከራ ወዲህ የኔቫዳው የመጀመሪያው የምረጡኝ ዘመቻ ጉዟቸው ነው። በዶናልድ ትራምፕ ላይ የተደረሰውን የግድያ ሙከራ በጥቁር አሜሪካውያን ላይ ከሚደርሱ ጥቃቶችና በመሳሪያ ከሚፈጸሙ ጥቃቶች ጋር እያያያዙ የተናገሩት ባይደን አሜሪካውያን በማናቸውም መልኩ የሚደርሱ ጥቃቶችን ማውገዝ አለብን በማለት ጥሪ አቅርበዋል። የአሜሪካ ድምፅ የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ነው። ቆንጂታ ያቀርብልናለች።
በተቀናቃኛቸው ላይ ከደረሰው የግድያ ሙከራ በኋላ እንዴት ነው በጥንቃቄ በትክክል የምረጡኝ ዘመቻቸውን ሊያካሂዱ የሚችሉት? በአሁኑ ወቅት ፕሬዚደንት ጆ ባይደን ላይ የተጋረጠው ተግዳሮት እሱ ነው።
ሁላችንም ግለቱን ጋባ አድርገን በማናቸውም መልኩ የሚፈጸሙ ጥቃቶችን የማውገዝ ኃላፊነት አለብን።
ባይደን ትናንት ማክሰኞ ኔቫዳ ላስ ቬጋስ ከተማ ተገኝተው ለጥቁር አሜሪካውያን መራጮች ባሰሙት ንግግር ቅዳሜ ዕለት በዶናልድ ትራምፕ ላይ በተተኮሰባቸው ጥይት የደረሰውን ጉዳት በጥቁር አሜሪካውያን ላይ ከሚደርሱ ጥቃቶች ጋር እያዛመዱ ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት በነጭ ፖሊስ እጅ የተገደለውን ጆርጅ ፍሎይድንም አንስተዋል። በመሳሪያ የሚፈጸም ጥቃት ሰለባዎችን ትኩረት ባደረገ ንግግራቸው እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት ያበቃውን ከፊል አውቶማቲክ መሳሪያ ማምረት፣ ማስተላለፍና ባለቤትነት የሚከለክለውን ሕግ እንደገና መደንገግ አለብን ሲሉ አሳስበዋል።
ዶናልድ ትራምፕ ላይ የተተኮሰባቸው በኤአር 15 መትረየስ ነው። ሌሎች ብዙ ሰዎች ህፃናትም ጭምር የተገደሉት እንደዚሁ ባለ መሳሪያ ነው። ስለዚህ ይህንን መሳሪያ በሕግ መከልከል አለብን። ካሁን ቀደም እንዲታገድ አድርጌው ነበር። አሁንም እንደገና አሳግደዋለሁ።
ፔንሲልቬኒያ በትለር ከተማ ላይ የምርጫ ዘመቻቸው ላይ ሳሉ በተተኮሰባቸው ጥይት በጨረፍታ የተጎዱት የሪፐብሊካን ፓርቲ ዕጩ ዶናልድ ትራምፕ ከትናንት በስቲያ ሰኞ ሚልዋኪ ከተማ ላይ በተከፈተው የፓርቲያቸው ብሔራዊ ጉባኤ ላይ የቆሰለው ቀኝ ጆሮአቸው ተሸፍኖ ሲደርሱ ጉባኤተኞቹ የደመቀ አቀባበል አድርገውላቸዋል። በቅርቡ ከዶናልድ ትራምፕ ጋር ባካሄዱት ክርክር ድክመት የታየባቸው ባይደን የእድሜያቸውን መግፋትና አእምሮአዊ ንቃታቸውን በሚመለከት ጥያቄ እየተነሳ ነው። አሁን ደግሞ ተቀናቃኛቸው ላይ የደረሰው የግድያ ሙከራ ይብሱን የተወሳሰበ ሁኔታ ደቅኖባቸዋል። የቺካጎ ዩኒቨርሲቲው የፖለቲካ ሳይንስ መምህር ዊሊያም ሃውል ይህ ለባይደን ቀላል ጊዜ እንዳልሆነ ነው የሚያስረዱት።
You've got to, on the one hand, allay concerns about his fitness for office. You've got to create separation.
ባንድ በኩል በፕሬዝዳንትነት አቅሙ አላቸው ወይ የሚለውን ስጋት ማስወገድ አለባቸው። በአሁኑ ወቅት እየተነቃቃ ካለው ከተቃዋሚያቸው ከሪፐብሊካን ፓርቲው ጋር የሚለዩበትንም ማሳየት አለባቸው። እንደገና ደግሞ አንድነት እንዲኖር ጥሪ ማድረግ፣ በፖለቲካ ምክንያት የሚፈጸም ጥቃትንም ማውገዝ አለባቸው። እነኚህን ሶስቱንም አንድ ላይ ማስኬድ ለማንም ቢሆን በጣም አደጋች ነገር ነው።
በአሁኑ ወቅት በአገር አቀፍ ደረጃም በበርካታ ብርቱ ፉክክር የሚካሄድባቸው ክፍለ ግዛቶችም ኔቫዳን ጨምሮ ትራምፕ ባይደንን እየመሯቸው ሲሆን፣ ጆ ባይደን የጥቁር አሜሪካውያን መራጮችን ድጋፍ ለመሳብ በሚል የእሳቸውንና የተቀናቃኛቸውን ፖሊሲዎች እያነጻጸሩ ተናግረዋል። ዶናልድ ትራምፕ በየጊዜው ብላክ ጆብስ የጥቁሮች የሥራ መስክ የሚሉትንም አንስተው አፊዘውባቸዋል።
Folks, I know what a black job is. It's a vice president of the United States.
ወገኖቼ እኔ የጥቁሮች ሥራ ምን እንደሆነ አውቃለሁ። የዩናይትድ ስቴትስ ምክትል ፕሬዚዳንት ሥራ ማለት ነው።
ፕሬዚዳንቱ አሜሪካውያን በጠላትነት መታየት አይገባንም ሲሉም ተማጽኖ አቅርበዋል። ከግድያ ሙከራው በኋላ ባልተለመደ መልኩ በረድ ያሉት ትራምፕም የአንድነት ጥሪ አሰምተዋል። ብዙዎች ግን የፓርቲዎቹ ጉባኤዎች ከተጠናቀቁ በኋላ የምርጫ ዘመቻው ስለሚፋፋም ይህ የአሁኑ እርጋታ ለጊዜው እንጂ የሚዘልቅ አይደለም ይላሉ።
ክብራትና ክብራን፣ አሁን በቀጥታ የሪፐብሊካን ፓርቲ ብሔራዊ ኮንግረስ በሚካሄድበት ዊስካንስን ሚልዎኪ ወደሚገኘው ባልደረባችን ሀብታሙ ስዩም እናመራለን። ጤና ይስጥልኝ ሀብታሙ፣ እንደምን ዋልክ?
እንደምን ዋልህ? እንግዲህ
በጣም ጥሩ ሀብታሙ። በቅድሚያ እስኪ ትናንት በሶስተኛው ቀን ውሎ የነበሩት አበይት ክንውኖች ውስጥ የተወሰኑትን ብታጋራን።
አመሰግናለሁ። እንግዲህ በትናንትናው ዕለት የሪፐብሊካኑን ፓርቲ በመወከል በፕሬዚደንታዊ ምርጫ ውድድሩ ላይ እንዲሳተፉ የተመረጡት ጄዲ ቫንስ ለመጀመሪያ ጊዜ እንግዲህ ይህንን ኃላፊነት ከተረከቡ በኋላ ንግግር አድርገዋል። ንግግራቸውን ይህ የተስፋ ምሽት ነው ብለው ነበረ የጀመሩት። በመቀጠል ደግሞ በርከት ያሉት ደቂቃዎችን የወሰዱት ዶናልድ ትራምፕ የግድያ ሙከራ ከተደረገባቸው በኋላ ያሳዩትን ጥንካሬና ብርታት በማንሳትና በማወደስ ነው። ዶናልድ ትራምፕን መምረጥና እሳቸውን መደገፍ ለአሜሪካ ሕዝብና ለአሜሪካ የሚያመጣውን ጠቀሜታም በጥልቀት ለመዳሰስና ለማጋራት ሞክረዋል። የፖሊሲ ጉዳይን በተመለከተ ከተናገሩት መካከል የተወሰኑትን ለማነሳሳት ያክል የአሜሪካን የንግድ ተቋማት ፋብሪካዎች የሚከላከል የሚጠብቅ ፖሊሲ አስፈላጊነትን በሰፊው አንስተዋል። ከዚህ አንጻር ደግሞ ጎን ለጎን ያነሱት የፕሬዚደንት ባይደን አስተዳደር በተለያየ ጊዜያት ከተለያዩ የውጭ ሀገራት ጋር የፈረማቸው የንግድ ስምምነቶች የአሜሪካን ፋብሪካዎችና የንግድ ተቋማት ምን ያክል አደጋ ውስጥ እንደከተቱ አነሳስተው ወቅሰዋል። የአሜሪካ ሰራተኞችና ንግድ ተቋማትን ማስቀደም ተገቢ መሆኑንም በንግግራቸው ላይ አስምረዋል። ከዚህ በተሻገረ ሁኔታ ደግሞ ሀገራዊ አንድነትን በማስጠበቅ በተለይ ደግሞ በፓርቲው በሪፐብሊካን ፓርቲ ውስጥ ሊኖር ስለሚገባው ትብብር አንስተዋል። በእሳቸው አነጋገር ትልቅ ድንኳን በሚሉት የአንድነት መሰብሰቢያ አማካኝነት ለትራምፕ የሚያስፈልገውን ድጋፍና አለኝታነት ማሳየት እንደሚገባ አንስተዋል። ቫንስ በተለይ ካነሷቸው ሌሎች ጉዳዮች መካከል የአሜሪካ ዜጎችና ፍላጎት የፓርቲው ተቀዳሚ ዓላማ ሊሆን እንደሚገባና ይህንንም ለማስፈጸም የሚችሉት ብቸኛው ሰው ዶናልድ ትራምፕ መሆናቸውን በጉልህ በማንሳት ለታዳሚው አጋርተዋል። ከእሳቸው ባሻገር ደግሞ የዶናልድ ትራምፕ ቤተሰቦች፣ ልጆቻቸው፣ የልጅ ልጆቻቸው ስለሳቸው ስብዕናና ሀገሪቱን ለመምራት ያላቸውን አቅም እንዲሁም ደግሞ በግል ስለሚያሳዩት አይበገሬነት እያነሳሱ ምሽቱ በዚህ ሁኔታ ውስጥ አልፏል ማለት ይቻላል። እንግዱ
በጣም ጥሩ። ዛሬ አራተኛ ቀኑ ነው። ዛሬ ምሽት ይጠናቀቃል ጉባኤው። ፓርቲውን ይወክላሉ ተብለው የሚጠበቁት የቀድሞው ፕሬዚደንት ትራምፕ ዛሬ ማምሻውን ንግግር ያደርጋሉ። ከንግግራቸው አንዳንድ ነጥቦች ምን ሊናገሩ እንደሚችሉ ያገኘቻቸው ነጥቦች አሉ። ይህስ ምሽት የዛሬው ምሽት ምን ድነው ጠቀሜታውና የሚኖረው አንድምታ?
አመሰግናለሁ። እንግዲህ የቀድሞው ፕሬዚደንት ዶናልድ ትራምፕ ከግድያ ሙከራ ከተረፉ በኋላ ለመጀመሪያ ጊዜ በዚህ ጉባኤ ላይ ንግግር የሚያደርጉበት ቀን ነው። በዚህ ቀን የሚያደርጉት ንግግር ይዘትና አንድምታ በመራጮች ዘንድ የሚፈጥረው ትልቅ ስፍራ ስለሚወሳ ነው ቁልፍ ቀን መሆኑ የሚነሳው። ንግግራቸው ምን ላይ ሊያተኩር ይገባል በሚለው ጉዳይ ላይ የተለያዩ ሀሳቦችና ፍንጮች እየወጡ ነው። በተለይ ቀደም ብሎ ትራምፕ ንግግራቸው የሚያጠነጥነው የባይደን አስተዳደርን ድክመት በማነሳሳት በዛ ላይ የሚሰጡት ጠንከር ያለ ሀሳብ ነበር ሲጠበቅ የነበረው። ከግድያ ሙከራው በኋላ ግን የቀደመ ንግግራቸው ላይ ለውጥ እንደሚኖር እየተጠቀሰ ይገኛል። በዚህም ለውጥ አማካኝነት በተለይ ስለ ሀገራዊ አንድነት ሀሳባቸውን ይሰነዝራሉ ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ የፓርቲ አባላት ከመቼውም ጊዜ በላይ አንድ ላይ በመሆን ለእሳቸው ድጋፍና ከዚህ ቀደም ሲያሳዩት የነበረውን ድጋፍ እንዲሁም ደግሞ አብሮነት ሊያሳዩ እንደሚገባም ያነሳሉ ተብሎ ይጠበቃል። ባይደን ከዚህ ጎን ለጎን ግን ከዚህ ቀደም ንግግራቸውም ላይ ያነሳሳቸውን በአንዳንድ ወገኖች ዘንድ አነጋጋሪ የሆኑ የፖሊሲዎቻቸውን አቅጣጫ ዛሬም ያነሳሉ ይጠበቃል። ከዩክሬን ጦርነት ጋር በተገናኘ፣ ከህገወጥ ስደተኞች ጋር በተገናኘ ሀሳቦችን እንዲሁ ይሰነዝራሉ ተብሎ ይጠበቃል። እንግዱ
በጣም ጥሩ። በሚልዎኪ የሚኖሩ ኢትዮጵያውያንን እንዳገኘህ በትናንትናው ሪፖርት ተመልክተናል። ዛሬስ ያገኛቸው ኢትዮጵያውያኖች አሉ ወይ? በዚህስ ጉባኤ ላይ ምን አስተያየት ሰጥተውሃል አግኝታቸው ከሆነ?
እንግዱ ሚልዋኪ ውስጥ ጥቂት ኢትዮጵያውያን ይኖራሉ። ከዋሽንግተን ዲሲ፣ ከቨርጂኒያ፣ ከሜሪላንድ ሲነጻጸር እዚህ ያለው የኢትዮጵያውያኑ ቁጥር አነስተኛ ነው። ሆኖም ግን ያላቸው ተሳትፎና ንቁ እንቅስቃሴ የሚናቅ አይደለም። በከተማዋ አስተዳደር ውስጥ የሰሩ፣ በከተማ ውስጥ በሚገኙ ዩኒቨርሲቲዎች ውስጥ ያስተማሩ፣ በተለያየ ንግድ እንቅስቃሴዎች ውስጥ ተሳታፊ የሆኑ ሰዎችን ለማነጋገር ሞክሬ ነበረ። ከሪፐብሊካኑ ብሔራዊ ጉባኤ ጋር በተገናኘ በአጠቃላይ ያለው የሰው ብዛት እንዲሁም ደግሞ የመጣው ትራፊክ በከተማዋ ምጣኔ ሀብት ላይ ስለሚኖረው መልካም ነገር አነሳስተዋል። በአንጻሩ ግን በከተማ ውስጥ የተዘረጋው ከፍተኛ የሆነ ቁጥጥርና የእንቅስቃሴ ገደብ በንግድ እንቅስቃሴያቸው ላይ በተወሰነ መንገድ አሉታዊ ተጽዕኖ እንዳሳደረ ሳይናገሩ አልቀሩም። አቶ ሰለሞን የተባሉ በከተማው ውስጥ ካሉ ጥቂት የኢትዮጵያ ሬስቶራንት ባለቤቶች መካከል አንዱን ነው ይህንን ሀሳብ የሰነዘሩልኝ። ከዚያ ጎን ለጎን ደግሞ በዚህ የሚመለከቱት እየታየ ያለው የፖለቲካ ንቃት ንቁ እንቅስቃሴ የዲሞክራሲ አተገባበር እንደ ኢትዮጵያ ላሉ የአፍሪካ ሀገራት ሊኖረው በሚችለው አንድምታ ዙሪያም ሐሳባቸውን ሰጥተውኛል። መልካምነቱ መወሰድ ያለባቸው ነጥቦችም ዘርዝረዋል። በቀጣይ ፕሮግራሞች ይዤ የምመለስ ይሆናል። እንግዲህ
ሀብታሙ ስዩም የሪፐብሊካን ብሔራዊ ጉባኤ ከሚካሄድበት ሚልዎኪ ዊስኮንሲን ላደረስከን ዘገባ አመሰግናለሁ።
እኔም አመሰግናለሁ እንግዱ።
ስርጭታችን ከአሜሪካ ድምፅ በመቀጠል ላይ ነው። ወባ በግጭት በበለጠ ሰውን እየገደለ መሆኑን የምስራቅ ወለጋ ነዋሪዎች ተናገሩ የሚለው ቀጣዩ ዘገባችን ነው። በኦሮሚያ ክልል የተለያዩ ዞኖች የተከሰተው የወባ ወረርሽኝ የሰው ሕይወትን እየቀጠፈ ነው ያሉ ነዋሪዎች በተለይም በምስራቅ ወለጋ ዞን ክፉኛ መዛመቱንና ለዓመታት የቀጠለው ግጭት ከሚያደርሰው ጉዳት በበለጠ ሰዎችን እየገደለ መሆኑን አመልክተዋል። የአሜሪካ ድምፅ በስልክ ያነጋገራቸው በዞኑ የሚገኙ አንድ የሕክምና ዶክተርም ከታካሚዎቻቸው መካከል 90% ከባድ የወባ ምልክት የሚታይባቸው ታማሚዎች መሆናቸውን ጠቁመዋል። በተለያዩ ዞኖች ያለው የጸጥታ ችግርና አለመረጋጋት የወባ ትንኝን በመከላከል እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደሩንም ነዋሪዎቹ አክለው ገልጸዋል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው ለአሜሪካ ድምፅ ሲናገሩ የወባ በሽታ ስርጭት ባለፉት ሳምንታት በእጥፍ መጨመሩን ገልጸው ችግሩን የሚመጥን እርምጃ መውሰድ እንደሚያስፈልግ አመልክተዋል። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል በርካታ ዞኖች ውስጥ የወባ ወረርሽኝ መከሰቱንና በሰው ሕይወት ላይ ከፍተኛ ችግር እያስከተለ መሆኑን ለአሜሪካ ድምፅ የገለጹ የተለያዩ አካባቢዎች ነዋሪዎችና የሕክምና ባለሙያዎች በሽታው በከፍተኛ ደረጃ እየተዛመተ መሆኑን አስረድተዋል። የወረርሽኙ አስከፊነት እየታየ ነው በተባለበት በምስራቅ ወለጋ ዞን የኤቨንቱ የጤና ጽሕፈት ቤት ኃላፊ ዶክተር ኡርጌሳ ደበሎ እያስከተለ ያለውን ጉዳትና እየተወሰደ ነው ያሉትን እርምጃ አብራርተዋል።
የወባ ወረርሽኝ ከዚህ ቀደም በዚህ ደረጃ አልተከሰተም፣ ወቅቱም አይደለም። በፊት በወረዳችን ቆላማ አካባቢዎች በጸደይ ወቅት ከአምስት ባልበለጡ ቀበሌዎች ውስጥ ይከሰት ነበር። አሁን ግን 21 በሚደርሱ ቀበሌዎች ውስጥ ወባ በፍጥነት የተስፋፋ ነው። በወረዳችን ወዳሉት 2 ጤና ጣቢያዎች ከሚመጡት በርካታ ሕሙማን ውስጥ 80% የሚሆኑት ለወባ በሽታ የተጋለጡ ናቸው። በሽታው በርትቶባቸው ወደ ሕክምና ተቋም የሚመጡትማ አይተርፉም። በጤና ተቋማት ሳሉም ህመሙ ብሶባቸው ህይወታቸው የሚያልፍም አሉ። በተቻለን መጠን ህብረተሰቡ ሳይዘገይ ወደ ጤና ተቋም እንዲመጣ፣ ከመድኃኒት አቅራቢ ድርጅት ደግሞ ተጨማሪ መድኃኒት እንዲሰጥን ጥረት እያደረግን ነው። ያም ሆኖ ከቀጠለ አሳሳቢ ነው።
በምስራቅ ወለጋ ዞን የግዳ አያና ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁ አስተያየት ሰጪ በወባ በሽታ ሰዎች እየሞቱ መሆኑን ከተናገሩት መካከል ናቸው።
በከተማችን በጸጥታው ችግር ከግዳ አያና ወረዳ ቀበሌዎች የተፈናቀሉ ዜጎች በርካቶች ናቸው። በሽታውን መቋቋም ከባድ ነው። በቂ ምግብ የላቸውም። ተፈናቃዮችም በየከተማው ተበታትነው ነው ያሉት። በዚህ 2 ቀን ከግዳ ሆስፒታል ውስጥ 7 ሰዎች ሞተው እንደወጡ አይቻለሁም። ከእነርሱም 4ቱን ሰዎች በቅርብ ታውቃቸዋለሁ። ጉዳቱ ከሚባለው በላይ ነው። አሁን ለታመሙ መድኃኒት ማቅረብ ብቻ በቂ አይደለም። ጸረ ወባ ኬሚካል መርጨት ያስፈልጋል። ያለዛ መዙ ከባድ ይሆናል።
የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበኩላቸው የወረርሽኙ መጠን ክፉኛ እየጨመረ ስለመሆኑ በነዋሪዎችና የሕክምና ባለሙያዎች በተገለጸው ይስማማሉ።
ካለፉት ሳምንታት ወዲህ በበርካታ አካባቢዎች ላይ ለወባ በሽታ የተጋለጡ ሰዎች ቁጥር በእጥፍ ጨምሯል። በፊት በምስራቅ ወለጋ ዞን ሲከሰት የቆየው አሁን እየታየ ባለው መጠን አልነበረም። ከባድ የተዛማችነት አሃዞች እየተመዘገቡ ነው። በሆሮ ጉድሩ ዞንም በተወሰኑም ወረዳዎች ውስጥ ተስፋፍቷል። በኢሉ አባቦር ዞን ዳርሙ ወረዳን ጨምሮም በቡኖ በደለ በተለይ በጨዋቃ ወረዳ ውስጥ ከፍተኛ ስርጭት እንዳለ መረጃዎች ያሳያሉ። ሆኖም ከምዕራብ ወለጋ ዞን የሚደርሰን መረጃም ከሁሉም ከፍተኛ ነው። ምስራቅ ወለጋ ዞንም በ2ኛ ደረጃ ላይ ይገኛል። ስለዚህ የስርጭቱ መጠን ጨምሯል።
በግዳ አያና ወረዳ በአንድ የመንግስት ጤና ተቋም እንደሚሰሩና ስማቸውን እንዳንጠቅስ ተጠየቁ የህክምና ባለሙያ አሁን የተከሰተው የወባ በሽታ የአንድ ቤተሰብ ሁሉም አባላት የተጋለጡበት መሆኑን ጠቅሰው አሳሳቢነቱን አስረድተዋል።
እኔ በመስራበት ጤና ጣቢያ ውስጥ በቀን በወባ በሽታ ተይዘው የሚመጡት በትንሹ 300 ይሆናሉ። የመታከሚያ ቦታም መድኃኒትም አይበቃም። የቻልነውን ያህል በሜዳ ላይ ያከምን ነው። በመሃል የባሰባቸው ህይወታቸው እያለፈ ነው። ወረርሽኙ ያስከተለ ያለውን ጉዳት ከጸጥታው ችግር ጋር ስናስተያየው የወረርሽኙ ይብሳል። ሰው የጸጥታን ስጋት ሸሽቶ ያሳልፈዋል። የወረርሽኙ ግን እንዴት ያደርጋል? ከአንድ ቤት ውስጥ 7-8 ሰዎች ታመማሉ። የታማሚው ቁጥር በእጥፍ እየጨመረ ነው። ባለሙያዎች ወደ ገጠራማ ቀበሌዎች ወርደው እንዳይመረምሩ የጸጥታ ችግር አለ። ነዋሪው በወንበር ሳይቀር እርስ በርስ የተሸካከመ ወደ ጤና ጣቢያ እየመጣም የሚታይበት በጣም አሳሳቢ ሁኔታ ነው ያለው።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው የበሽታውን ተዛማችነት ለመክታት እየተሰራ ነው ይላሉ።
ባቦር ቡኖ በደሌት ዮዱፍኔ ለኮርሽ ጉንጉዳ ተውሳ ውበኔ ቶርቤ ደርቤ አብሌ።
ወረርሽኙን ለመክታት የተለያዩ እርምጃዎችን እየወሰድን ነው። ለምሳሌ በቡኖ በደሌና በኢሉ አባቦር ላይ ወባ በሌለበት አካባቢ ያሉ 36 የህክምና ባለሙያዎችን ባለፈው ሳምንት ከፍተኛ ወባ ቁጥር ወዳሉባቸው ጨዋቃን የመሰሉ አካባቢዎች ልከናቸዋል። እንዲሁም ዳርሙ ላይ ያሉ ባለሙያዎች ቁጥራቸው ስላነሰ ከዞንና ከመቱ ዩኒቨርሲቲ ተጨማሪ ሰዎች እንዲሄዱ ተደርጓል። መድኃኒትን በተመለከተም አሁን የሚወሰድ በቂ ክምችት አለ ማለት ይቻላል። በምዕራብ ወለጋ ዞንም ግንቢ ከተማ ላይ፣ በቀለም ወለጋ ዞንም ደምቢዶሎ ላይ፣ በምስራቅ ወለጋ ዞንም እንደዛው ነው። አመቺ መንገድ የሌላቸውን ቀበሌዎችና በጠረፍ ላይ ያሉ ወረዳዎችን መድረስ ግን አስቸጋሪ ሊሆን ይችላል። በተቻለ መጠን ከአጋር ድርጅቶች ጋራም ለመድረስ እየሞከርን ነው።
የጤና ቢሮ ምክትል ኃላፊ ወረርሽኙ በፍጥነት እየተስፋፋ መሆኑን፣ ለበሽታው የተጋለጡ ሰዎች ቁጥራቸው በእጥፍ መጨመሩንና ህመሙ የበረታባቸው ህይወታቸው እንደሚያልፍ ጠቁመዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ በቅርቡ ባወጣው ሪፖርት እንዳሰፈረው በኢትዮጵያ እንደ አውሮፓውያኑ አቆጣጠር ባለፈው የካቲት ወር 2024 ብቻ 764 ሰዎች በወባ ህይወታቸውን አጥተዋል። ይህም በዚሁ ዓመት በጥር ወር ከተመዘገበው 611 የወባ ሞት በ25 በመቶ መጨመሩን ሪፖርቱ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ለአሜሪካ ድምፅ ለምሽቱ ካዘጋጀናቸው የመጨረሻው ዘገባ ላይ ደርሰናል። የመጨረሻው ዘገባ የከፍተኛ ትምህርት ተቋማት መምህራንን ኑሮ የተመለከተ ይሆናል። የከፍተኛ ትምህርት ተቋማት መምህራን ኑሮ ከብዷቸዋል ይላል የዘገባው ርዕስ። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው ዝግጅቱን ያቀርብልናል።
በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው።
ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢም በጣም የሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ።
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
ከመሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም። እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉና ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተንሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብለው መንግስት ያው እሱ በቶሎ ተፈጻሚ አልሆነም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማረው ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር፣ ተመራማሪ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተድላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ ቤሰርቼ ልጆች የግድ ታስተምሬ መኪና ገድቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበረ። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይዛን ጊዜም ስናስተምር የምናገለግል የኢትዮጵያን ሕዝብ ሀገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አልቆይም ብለን ሁላችን ወደ ሀገር ተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረ ወገንም ወደ አልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸውን ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። ዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር ይመጣል። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜይ ቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ ወይ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠንቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው ጥናት የሚያልኩ እሱን ከሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከእሱ ስር የተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል የሆነው የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ሕዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆነ የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49,000 በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ ተማሪዎች ቁጥርም ከ460,000 በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ክብራትና ክብራን ከአሜሪካ ድምፅ የሐሙስ ምሽት ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርልን ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።